ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም በሃማ ቱማ የተደረሰውን ቀዳዳ ጨረቃ መጽሐፍ ትረካ የመጨረሻውን ክፍል አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ለረጅም ዓመታት የምዕራብ አገሮች ሲለግሱት የነበረውን እርዳታና ትብብር የአሜሪካው የትራምፕ አስተዳደር እንዲቀጥል የወያኔ አገዛዝ እየተማጸነ መሆኑን ከተለያዩ ምንጮች ከተገኙ መረጃዎች መረዳት ለማወቅ ተችሏል። የትራምፕ አስተዳደር ፖሊሲ ምን ሊሆን እንደሚችል ባልታወቀበት ሁኔታ የወያኔ አገዛዝ በተለያየ መንገድ ልመናውን እያጠናከረ መሆኑን የተለያዩ ምንጮች ሲገልጹ፣ ረቡዕ የካቲት 15 ቀን የወያኔ አገዛዝ ጠቅላይ ሚኒስትር ተብዬው ከአሜሪካ ተወካዮች ጋር ባደረገው ውይይት በተለይ በንግድና በኢንዱስትሪ ዙሪያ ትብብሩ እንዲቀጥል ጠይቋል። ባለፉት ዓመታት የወያኔ አገዛዝ ባሽከርነት ለሚያበረክተው የተለያዩ አገልግሎቶች የምዕራብ አገሮች በዓመት በአማካይ 3.5 ቢሊዮን ዶላር በእርዳታ መልክ ሲሰጡት የቆዩ ሲሆን ከዚህም ውስጥ ላቅ ያለ ድርሻ የነበረው የአሜሪካ መንግስት መሆኑ ይታወቃል። ከእርዳታው በተጨማሪም የአፍሪካ አገሮች ዕቃዎቻቸውን ወደ አሜሪካ ካለቀረጥ እንዲያስገቡ በሚፈቅደውና በእንግሊዝኛ አጎዋ በሚል ምህጻረ ቃል በሚጠራው ፖሊሲ የወያኔ አገዛዝ ተጠቃሚ ነበር። አሜሪካ ትቅደም የሚለው የትራምፕ ፖሊሲ በእርዳታ አሰጣጡም ላይ ሆነ ዕቃዎችን ከቀረጥ ነጻ ወደ አገሩ ማስገባት ላይ የሚወስደው ፖሊሲ አስተማማኝ ባለመሆኑ የወያኔ አገዛዝ ስጋት ላይ የጣለ መሆኑ ታውቋል። የደቡብ ሱዳን ፕሬዝዳንት አዲስ አበባ ውስጥ በመገኘት ከወያኔ አገዛዝ ባለስልጣኖች ጋር በተለያዩ ጉዳዮች ላይ ተወያይተው የተፈራረሙ መሆኑ ተገልጿል። ሁለቱ ወገኖች ከተፈራረሙባቸው ጉዳዮች መካከል በወሰን አካባቢ ስለሚገኘው የጸጥታ ሁኔታና አንዱ አገር የሌላውን ተቃዋሚ እንዳስተናግድ የሚከለክል ስምምነቶች እንደሆኑ ተነግሯል። ባለፈው ዓመት የወያኔ ጠቅላይ ሚኒስትር ተብዬው ወደ ጁባ ተጉዞ ተመሳሳይ ውይይትና ስምምነት አድርጎ መመለሱ የሚታወቅ ሲሆን ብዙም ሳይቆይ ግብጽና ሱዳን በወታደራዊ ኃይል ለመተባበር ተስማምተዋል የሚለውና ደቡብ ሱዳን የወያኔ ተቃዋሚዎችን መርዳት ጀምሯል የሚለው ዜና በአንዳንድ ወገኖች ሲሰራጭ መቆየቱ ይታወቃል። የአሁኑ ስምምነት ለፕሮፓጋንዳ ፍጆታ እንጂ ተግባራዊ ሊሆን አይችልም የሚሉ በርካቶች ናቸው።
በደቡብ አፍሪካ ነዋሪ የሆኑ የውጭ ሀገር ዜጎችንና ስደተኞችን በመቃወም ሰልፍ የተካሄደ ሲሆን ፖሊስ በአስለቃሽ ጭስና በውሃ ሰልፉን ለመበተን ሞክሯል። ሰልፉን ባካሄዱት በአገሪቱ ዜጎችና በውጭ ሀገር ሰዎች መካከል ፍጥጫ በመፈጠሩ ሄሊኮፕተሮች ዝቅ ብለው እንዲበሩ ተደርገዋል። ከተለያዩ የአፍሪካና የእስያ ሀገሮች በመምጣት ስራችንን ቀምተውናል፣ መጥፎ መጥፎ ባህሎችም እንዲሰራጩ አድርገዋል በሚል አክራሪ የሆኑ የአገሪቱ ዜጎች ሰሞኑን በእነዚህ የውጭ ሀገር ዜጎች ላይ ጥቃት ሰንዝረው ጉዳት ማድረሳቸው ይታወቃል። የአገሪቱ ፕሬዝደንት እና ሌሎች የመንግስት ባለስልጣኖች ሁኔታው እንዲረጋጋ ቢማጸኑም ችግሩ እየተባባሰ መሄዱ ይነገራል። ባለፉት ዓመታት ተመሳሳይ እንቅስቃሴ በተደጋጋሚ መደረጉና በህይወትና በንብረት ላይ ከፍ ያለ ጉዳት መድረሱ ይታወሳል። በምስራቅ ሊቢያ የሚገኘው ወታደራዊ መሪ አዛዥ እድሜያቸው ከ18 እስከ 45 የሆኑ ጎልማሶች ካለፈቃድ ወደ ውጭ ሊወጡ እንደማይችሉ ገለጹ። ይህ እርምጃ የተወሰደው በዚህ እድሜ ክልል ያሉ ዜጎች ከሀገር ወጥተው አይሲስን ይቀላቀላሉ ተብሎ ስለተፈራ ነው። በሊቢያ ምስራቅና ምዕራብ ክፍል ተጻራሪ አስተዳደሮች የተቋቋሙ ሲሆን አብዛኛው ክፍል የሚተዳደረው በታጠቁ ሚሊሺያዎች መሆኑ ተዘግቧል። አይሲስ በሶሪያና በኢራቅ በደረሰበት ሽንፈት ድርጅቱን ከተው ወደ አገራቸው የሚመለሱ ቱኒዚያውያን ቁጥር እየጨመረ መሄዱና ይህም ሁኔታ መንግስትን ያሳሰበ መሆኑ ተገለጸ። አይሲስን የተቀላቀሉ የቱኒዚያ ዜጎች ቁጥር ከ3 እስከ 6 ሺህ የሚገመት ሲሆን በአሁን ወቅት በብዛት ወደ አገራቸው በመመለስ ላይ ናቸው። ተመላሾቹ በእስልምና አክራሪነት የተጠመቁ በመሆናቸው ተጨማሪ ሰዎችን በመመልመልም ሆነ ሌሎች የሽብር ተግባራትን ሊያከናውኑ ይችላሉ የሚል ስጋት አለ። የቱኒዚያ እስር ቤቶች የተጣበቡ በመሆናቸውና ሰዎችን አግቶ ለመያዝ ሌሎች መንገዶች ባለመገኘታቸው ተመላሾቹን ምን ማድረግ እንደሚችል መንግስት ችግር ውስጥ ገብቷል ተብሏል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
በ1992 ዓመተ ምህረት ሐማቱማ ሐበሽኛ በሚል የግጥም ስብስቦቹን አሳትሟል። ስብስቦቹ በ1992 ዓመተ ምህረት ማለትም ከ9 ዓመታት በፊት ይታተሙ እንጂ አብዛኛዎቹ ግጥሞች ከዛ በፊትና በዛን ወቅት የተጻፉ መሆናቸው የታወቀ ነው። መልእክታቸው ግን ሁሉ ጊዜም አዲስ፣ ምን ጊዜም ሕያው፣ ሁሉ ጊዜም ጊዜያዊ ነው። በግፍ የገደለ፣ በግፍ የመተረ፣ በንጹሃንም ደም ራሱን ያጠበ፣ ዛሬም ይከረፋል ነገም ይጠየቃል፣ ፍትህ ካላገኘ የሰው ደም ይጮሃል። ታሪኩን የረሳ ቅርሱን የዘነጋ፣ የሞተለትንም ያልሰጠ ምስጋና፣ ጠላት ይገዛዋል ባሪያ አርጎ ቀጥቅጦ፣ ማን ሊያድንለት ይሆን እሱ ራሱን ጥሎ? ከራስ ጋር ጨዋታ የዘንድሮ በሽታ፣ ሰሚ ሁሉ ጠፍቶ ተንቋ በሽኛ፣ ለራሱ ተናግሮ ለራሱ ይመልሳል፣ አላዳምጥ ብሎም ራሱን ይወቅሳል። የአገር ጆሮ ሁሉ በጋራ ተደፍኖ፣ መናገር ፋይዳ ቢስ ቃልን ማርከስ ከቶ፣ ላስቲክ ቤት ሆኖልን ሩዝም እንጀራ፣ አገር ልጠፋ ነው ሞተን ሞትስን። ለብሔረተኞች ወያኔ ተንኮለኛ፣ መዝረጨ ብሔረተኛ፣ ጅሉ ሁሉ ተመረዘ ብሔሬ እያለ ፈዘዘ፣ በየብሔሩም ተደራጀ በወያኔ መርዝ ነው ወለለ። ወያኔ ተንኮለኛ መዝረጨ ክልል ተብዬ፣ ሰው ሁሉ አበደ ክልሌ ወይ ሞት እያለ፣ የወያኔ መርዝ ግቡን መታ ብሔሬ አስብሎ ጦቢያን አስረሳ፣ ሰውን አጥብቦ እያብላላ። ይቅርብኝ መማሩ፣ መማር ከሆነማ አንጎል ደፍኖ መኖር፣ ማወቅ ከሆነማ ህሊና ቢስ መሆን፣ መንቃት ከሆነማ አይን ገልጦ መኝታ፣ መብሰል ከሆነማ የደደቦች ታርጋ፣ መማር ከሆነማ አገር ወገን ሽጦ ሰብእናን መቅሰፍ ማንነትን ክዶ፣ ማወቅ ከሆነማ እነንቶኔን መሆን ለጠባቦች መንጋ በሎሌነት አድሮ፣ በወገን መጨከን በሀገር መጨከን። ይቅርብኝ ልደንቁር፣ ይቀር ባልማረው፣ ተማረ የተባለው ሰው መሆን ካቃተው። ሰው በሌለበት ኮከብ ባገር ዘንቦ አርፎ በትከሻ፣ ሽንጥሮው ለጻድቅ በከተማው ውሻ፣ ሁሉ ልብ ሲከፈት የሞላው ጥቀርሻ፣ ኮረኮንቹ ፍቅር የንክርካዱ እርሻ፣ ፀሐይ በጨለማ ጨረቃም በቀትር፣ ዋልካው ሰዳጅ ሆኖ የሚመች ለእግር፣ ሕልም አሳዳጅ ትውልድ በገፍ ሲጨፈጨፍ፣ ወኔ ተስፋ ሞራል ተገድሎ ሲነጠፍ፣ እይታ ባፍንጫ በዙሪያ አጥር ሆኖ፣ የሽቶው ፋብሪካ ቄራ መሃል ገብቶ፣ ሊማልሞ ልቦች በአገር ሁሉ ፈልተው፣ መሪ ኮከብ ሳይቀር ከሰማይ አውርደው፣ ከብርሃን ንክኪ ያለውን አውድመው፣ ተንፋቆ መጓዙ ስለት ሳይሆን ቆርቶ፣ የመኖር ትርጉሙ ያው መዋረድ ሆኖ፣ ስቃይ መጨማለቅ መበርከት ተወዶ፣ ከእንቅልፍ የነቃውም ከተኛውም ብሶ፣ የትናንት ሬሳ የዛሬውን ጋርዶ፣ የሽሽት አበጋዝ ላዝማች ተመልምሎ፣ እይታ በራሱ ጨልሞና ጠቦ፣ መናኛው ተወልዶ መናኛው ተወዶ፣ ብዕር የደም ታሪክ ሌላም አልጽፍ ብሎ፣ ዛሬን ስንሸኘው ትናንት ነገን ሆኖ፣ ያበቃለትን ቀን ዳግም እየኖር ነው፣ መከራ ስቃዩን ዳግም እያቀፍ ነው፣ እንባን ለባበሻ ጊዜ ራሱ ጠፍቶ፣ ህሊናም ራሱ ከጊዜ ጋር ሞቶ፣ ንብ የሸሸው ቀፎ ያ የኛ ሰውነት፣ ገበና ሸፍኖ አጉል መንጠራወዝ፣ ከመቃብር ገብቶ አጉል መፈራገጥ፣ የሰው ነኝ ሽወዳ ሰዎች በሌሉበት። ሰብእና ምንኛ መንገዱ ቢሆን ጠመዝማዛ፣ ክርችም ድርግም ብሎ መግቢያው በር ቢዘጋ፣ ምንኛ ከማጡ ገብቼ ብቆሽሽ፣ ወደ ፊትን ትቼም ወደ ሐሪት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍራት ቢያስውጠኝ ምንኛ በተቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ብትቶ ድሪቶ መልበሱ አሮብኝ ሙጆሌም በእግሮቼ ቤቱን ሰበይ ተራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የሕይወት ያለቃ ነፍሴን ከቶም አልሸጥ የመጣ ቢመጣ አቅ ሽፍታ ሆና ገብታ ምድረ በዳ ቤቴ አላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን የፈራ አያግኘኝ አለች ለጉልበተኛማ ጠበቃው ብዙ ነው ለባለ ስልጣኑ ደጋፊው አሸን ነው ሀቅ ገብታ ኖራ ከጎስቃሎች ጎራ የሚሰማት አጣች ብትጮ ብትጣራ ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀርማ ፌዛቸው ራብን የረሳ ጥሜት የዘነጋ ቅማድን የረሳ ትኋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ለአገር አብቁኝ አለ የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ስከቶስ እስከ መቼ በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግቷ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ እግዚአብሔር በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለ ፈጠረንም በአፍረት ተውጦ ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ
መጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ቀዳዳ ጨረቃ በሃማ ቱማ ሰኔ 1992 ዓመተ ምህረት ታተመ። አሳታሚ የኢትዮጵያ ደራሲያን ነጻ ማህበር ዊኒፔግ ማኒቶባ ካናዳ። ይህ መጽሐፍ በደርግና በወያኔ ለተገደሉት የኢትዮጵያ ህፃናት በመታሰቢያነት ተሰጥቷል። ክፍል 7 ምዕራፍ 12 ቀጣይ ጉዞ። ስማኝ አለችኝ ጨረቃዋ አቅፋ ደግፋ። ለማን ብለህ ነው የምትለፋው? ህዝብ የምትለው ማን ነው? እስቲ እኔን አድምጠኝ። ጉልበተኛ በመጣ ቁጥር የሚጎነበሰው ነው? ወገኑ ሬሳ ዙሪያ ቆሞ ያጨበጨበ የሚዘፍነው ነው? የነበርክበትን የራስክን አታስታውስም እንዴ? ስንቱ ወጣት ለሀገር ለወገን ብሎ ሞትን ሲጋፈጥ መስዋዕት ሲሆን ስንቶቹ ድብልቅልቅ ያለ ሰርጋ ላደረጉ። ቅጥረኛውን ባንዳውን ተቋሚውን ተው። ሌላው አረ ሌላው ፋኖቹን ይዞ ለመንግስት ያስረከበው ገበሬ፣ አብዮት ጥበቃ ሆኖ የወጣቶቹን የፈጀው ሰርቶ አደር፣ አይመለከተኝም አያገባኝም ያለው ምሁር፣ ከያኒ ነኝ ብሎ ላረመኔ የተሸጠው፣ ግደል ቁረጥ ብሎ የዘፈነው፣ አገር ጥሎ የሄደው፣ ፖለቲካና ኮረንቲ በሩቁ ያለው፣ በባዕድ አገር የተሾመው የተንደላቀቀው፣ በተባበሩት መንግስታት በዓለም ባንክ ወዘተ ተሾሞ ሀገሬን አታንሱ ያለው፣ አርበኞችን የተቸው ያወገዘው፣ ተባበር ሲሉት ወገቤን ያለው፣ ወጣት በየመንገዱ ሲዘረር ወንድሙን ያሸሸው፣ አርበኞች በሽብር በጥይት በቱሃን በቅማል ሲጠበሱ ከሩቅ ሆኖ አቃቂር ያወጣው፣ አርበኞች ለሀገር ልዕልና ሲቆሙ ለዶላር ያደረው፣ ይባስ ብሎ ከገዳዮች ጎራ ተርመስምሶ ተመልሶ ባለንጹህ ክሊና ነኝ ብሎ አርበኞችን ያወገዘው፣ ያሳለፈውን የግዑዝና የበድንነት ኑሮ ያስታውሱብኛል ብሎ አርበኞችን አይናችሁን ላፈር ያለው፣ ስማቸው አይነሳ ያለው፣ ደግሞ ደጋግሞ የከዳው፣ ይህ ነው ያንተ ህዝብ? ጨረቃይቱም ከነለዚህ ጎራ የገባች መሰለኝ። ህዝብማ ሌላ ነው አልኳት። ህፃኖችስ ለምን ይረሳሉ? ካርበኛ አብሮ ተሰልፎ የወደቀውስ? በዝምታ ጦርነት መንግስትን የሚሰረስረውስ? ብረት አንስቶ የሸፈተውስ ለምን ይረሳል? መንገድ የመራው፣ ወሬ መረጃ ያቀበለው፣ ምግብ ያቀረበው፣ ቁስለኛ የደበቀው፣ ቤቱ የጋየው፣ ተሰልፎ የሞተው፣ የቆሰለው ተማሪስ? በስደት ዓለም በመከራ ተግሉን ያልረሳውስ? ለምን ህዝብ ስትሉ ለምን ዝቃጩን ብቻ ታነሳላችሁ? ብልት ስትባሉ ጣፊያ ብልቱ ትውልድ አልቆ ጣፊያ ቀርቶ ይሆናልላ? አይመስለኝም አልኩ። እኔም እንዲያ እንዲያ ሳይሰማኝ ባይቀርም ማመኑን ያልፈለኩት ነገር ነው። አተላ ብቻ ቀረ ማለት ስህተት ነው። ለአንድ አድርባይ ብዙ ሺህ ሞት አይፈሬ የህዝብ አለኝታዎች አሉ። ለአንድ ከሃዲ ስንት ደማቸውን አፍሰው አድርባይነትን ያወገዙ በርካታ ምሁራን ተማሪዎች አሉ። አሉ ገና ጀግኖች። ፈልጋቸው እንግዲያስ ብላ ጨረቃዋ አስፈንጥራ ወረወረችኝ። ባየር ተገለባ ብጬ እንደ ሰለጠነ አየር ወለድ ከመሬት አረፍኩ። እንደገና ጫካ። በዛፎቹ ላይ በርካታ እባቦች ተጠምጥመዋል። የእባብ ዛፍ ማለቱ ይበልጥ ትክክል ነው። የምጠላውን እባብ እንዲህ በስቶ በልዩ ልዩ ቀለሙ ሲርመሰመስ አይቼም አላውቅ። በእግር መንገዱም ላይ እንዲሁ ተጋድመዋል። ከቆምኩበት አካባቢ ሌላ ከፊትም ከኋላም እባብ ብቻ ነበር። ጨረሱኝ የሚል ፍርሃት አደረብኝ። ሺህ እባቦች ሲጠመጠሙብኝ ሲቀራመቱኝ ታየኝ። ፍርሃቱ ጦኝ እባብ ከዘንዶ መለየቱን ዘንዶም አዞ አለመሆኑን ለማስታወስ አልቻልኩም። አይዞህ አለኝ አንድ ቁጥቋጦ። ዝምብ አንበሳ ይምሰልህ። ይህን ምክር የሰማውበት ቦታ ትዝ አለል አለኝ። ምን ማድረግ እችላለሁ ስል ስፈራ በተጨነቀ ድምፅ ጠየቅኩ። እባብን በልመና እርግብ ማድረግ አይቻል አለኝ ቁጥቋጦ። በዱላ የቀጠቀጥክ መግደል ነው ያለብህ። በምን ዱላ? እንካ አለና አንድ ቅርንጫፉን እንደ እጅ ተጠቅሞ ወፍራም ዱላ ሰጠኝ። ከዛፍ የወደቀና ጥገኝነት የሰጠሁት ነው። ዘመዶቹ በእባብ ታፍነው መተንፈስ ስላቃታቸው ነፃ ሊያወጣ ሲመኝ ብዙ ጊዜው ነው። አሰራኛ አለ ዱላው፣ ልበቀል። እንዳትለቅ አልኩት። እንዳትደቅ አለኝ። ዱላውን አንስቼ ከመንገዱ ከተጋደሙት እባቦች ራስ ላይ ማሳረፍን ጀመርኩ። በዛፍ ያሉት ሁሉ ተንቀሳቀሱ። ብዙ ሺህ እባቦች ምላሳቸው ስሲል ሰማው። ወደ ቁጥቋጦ የሸሹትን እባቦች ቁጥቋጦዎቹ እያነቁና እያፈኑ ሲት አደረጓቸው። ሊነድፉኝ የቀጡትን ዱላው የራሱ ነፍስ እንዳለው መስሎ በፍጥነት እያረፈባቸው ገደላቸው። የመንገዱን ጨረስኩ። በዛፎቹ ላይ ያሉትን ደግሞ ራስ ራሳቸውን መቀጥቀጥ ቀጠልኩ። ዱላው ቀጠቀጠ ማለቱ ይመረጣል። የዛፉን እባብ እስከ ቁመቴ ካጸዳው በኋላ ከላይ የነበሩት እንደ ጉሬዛ ዘለው ከሌላው ዛፍ ተንጠላጠሉ። በዚህ አይነት ለረጅም ጊዜ አልቀጠልኩም። ከእባብ ነፃ የሆኑት ቅርንጫፎች መሰሎቻቸውን ለማጽዳት እባቦቹን ቀጠቀጡ። በአጭር ጊዜ ውስጥ በርካታ ዛፎች ከእባብ ነፃ ሆኑ። ነፃ የሆኑት ነፃ ያልሆኑትን በመርዳት እባብን ረፈረፉ። ቀሪዎቹ እባቦች እየተጫጫሁ ለማምለጥ ወደ የጥሻው ሊገቡ ሲቃጡ በቁጥቋጦዎች ታፈኑ። ያመለጠ እባብ ቢኖር ጥቂት ነበር። የዛፍና የቁጥቋጦ እልልታ ለመጀመሪያ ጊዜ ለመስማት በቃው። ቅጠሎች፣ ግንዶች፣ ቅርንጫፍ ሁሉ የተካፈሉበት የደስታ ጫጫታ። ዱላውን ከአባት እናቱ ልመልስህ ብለው አብሬህ እጓዛለህ ብሎ ስለተፈጠመ ዱላውን ይዤ ጫካውን ተሰናብቼ ጉዞዬን ቀጠልኩ። ለዓመታት የሚበቃኝ የንባብ ፈጀው እያለ ዱላው ፈነደቀ። በማጅራቴ አጋድሜ ይኸው ጥቂት እንደ ተጓዝኩ እሳት የሚተፋ ድራጎን ከፊቴ ተደቀነ። በርግጌ ወደ ኋላ ዘለልኩ። አፉን ከፈተና እሳት ለቀቀብኝ። በፍጥነት ዘልዬ ሳመልጥ ሳርና ቁጥቋጦች ግን ተለብልበው በስቃይ ሲጮሁ ሰማዋቸው። ሊበላን ነው አለኝ ዱላው። ልሮጥ ነው አልኩ ወደ ኋላ እያፈገፈኩ። የቆመ አዞ የሚመስለውና መለስተኛ ኮረብታ ሊያክል የቃጣው ድራጎን እየተጎተተ መጣብኝ። መግደል አለብህ አለኝ ዱላው። እንዴት? የቅዱስ ጊዮርጊስ ጎራዴና ፈረስ ታየኝ። ጉልበቱም መሳሪያውም ቅድስናውም እንደሚጎልኝ ስላልጠፋኝ በበኩሌ ምርጫዬ መሮጥ ነበር። አፉን ሲከፍት ወርውረኝና ሄጄ ቀረቀራለሁ። አያቃጥልህም? መፋጀቱም አይቀር፣ ግን ሌላ መንገድ የለም። እኔን ካፉ ለመንቀል ሲራወጥ ጎንበስ ማለቱ ስለማይቀር ዘለህ እኔን ይዘህ በአፉ መመግባት፣ ልቡን ከደም ስሮቹ መለየት አለብህ አለኝ። ብሮጥስ ስል አቋረጠኝ። እንደገና ወደ ኋላ ልትመለስ? ስንት የረዱህን ቁጥቋጦች በእሳት የለበለበውን ዝም ልትል? ይልቅስ ወርውረኝ። የዱላ ቁጣ የምታውቁ ተቆጣ ስል ይገባችኋል። ድራጎኑ አፉን ከፍቶ እሳት ሊተፋ ሲል ዱላውን አምዘግዝጌ ወረወርኩት። ዱላውም እሳቱን እየሸዋወደ ተወርውሮ በድራጎኑ አፍ ከላይ እስከ ታች ተቀረቀረ። ድራጎኑ ተወራጨ። ትልቁ ጭራው የተወሰኑ ቁጥቋጦዎችን ቀነጣጠሰ፣ አስለቀሰ። እንደ ማጓራት አይነት ድምጽም ወጣው። ጎንበስ ጎንበስ እያለ ሲመጣም ለደም ስሮች መበጠሻ የሚሆኑ ባልጩት አይነት ስል ድንጋዮችን አንስቼ ከኪሴ ከተትኩና በአንድ ቁጥቋጦ ላይ ወጥቼ በመዝለል ዱላው ጓዴ ላይ ተንጠላጠልኩ። ጎትቼ ሳልነቅለው ተስቤ የድራጎኑን ቀይ ከንፈር አለፍኩ። ረጅም ምላሱ አንሸራቶ ከሆዱ ሊከተኝ ሲወረውረኝ ጥርሶቹን እንዳለፍኩ ከጉሮሮ በታች ትልቅ እጢ አግኝቼ ተንጠላጠልኩ። ከዚያም የውሃ ጉድጓድ ቆፋሪዎች እና አጽጂዎች ሲያደርጉት እንዳየሁት ከእጢ እጢ እየተሸጋገርኩ ወደ ታች ተጓዝኩ። ከወደ ታች የሚመጣ ደካማ ብርሃን የድራጎኑን ውስጡን ያሳየኝ ነበር። ወደ ግራና ቀኝ የሚሄዱ በርካታ ወፍራም የደም ስሮችን አገኘሁ። አንደኛው ስር ላይ ተቀምጬ ወደ ግራ የተዘረጉትን ስሮች በባልጩቱ መፍሳት ጀመርኩ። ስበሳው የሞቀ ቀይ ደም ፈሰሰ። ሁሉንም ስሮች በስቼ የኋላ ጉዞዬን ተያያዝኩት። ዳገት መውጣት ያህል አድካሚ ነበር። ጉሮሮውን ጨርሼ ብቅ ስል የተቀረቀረውን ጓዴን ዱላውን አየሁት። የድራጎኑን የድድ ጥርስ ያስኩና ምላሱ ላይ አረፍኩ። ከሾለ ጥርስ ወደ ሾለ ጥርስ በመጓዝ ምላሱ አንሸራቶ ሳይመልሰኝ ካፉ ከመውጫው ደረስኩ። ደም ስሮቹን በጥሻለሁ አልኩት ለዱላው። ዘለውጣ አለኝ። አንተስ? ሲዳከም ቀልጥፈ ጎትታ አውጣኝ። ዘልዬ ከመሬት ዱብ አልኩ። ሩቅ አልነበረም። ድራጎኑ ተዳክሞ እየወደቀ እየተጋደመ ነበር። ትንሽ ጠብቄ ቀያይ አስፈሪ አይኖቹ ዘጋ ከፈት ማለት ሲጀምሩ ጠጋ ብዬ ዱላ ጓዴን ከወገቡ ያስኩና በፍጥነት ከተተከለበት አወጣሁት። የድራጎኑ አፍ አይጥ እንደያዘ ወጥመድ ተዘጋ። ትንሽ ብትዘገይ ወገቤ ተበጥሶ ነበር አለ ዱላው። በፎይታ የተነፈሰ መሰለኝ። ድራጎኑ ከመሬት ተንከባሎ ትንሽ ከተነፈሰ በኋላ ሞተ። በላዩ ላይ ተጓዝና መውጫህን ታገኛለህ አለኝ ዱላው። በላዩ ላይ? አዎ በላዩ ላይ። አባጣ ጎባጣ የሚጎረብጥ መንገድ ነው፣ ግን ያወጣሃል። አንተስ? በግራ ወዳሉት ቆንጆ ቁጥቋጦዎች ወርወይ ወዳጅ አላጣም አለኝ። ይሳቀም መሰለኝ። ጓዲዱላውን ሳምኩትና ወዳለኝ አቅጣጫ ወረወርኩት። አንድ ቁጥቋጦ ላይ ያረፈና የቁጥቋጦው ቅጠሎች ሲከቡት ሲያቅፉትና ወደ ውስጥ ሲያስገቡት አየሁ። በድራጎኑ አናት ዘርዬ ወጣውና የተዘረጋው እስከ ጭራው መጨረሻ ያለው መንገድ ርቆ ተራዝሞ ታየኝ። በወጣ ገባው መንገድ ተጉዤ ከጭራው መጨረሻ ስደርስ የተዘጋ የብረት በር አጋጠመኝ። ስስ ውስጥ ልብስ ለብሳ ቆንጆ ገላዋን የምታሳይ ውብ ሴት ቆማለች። ከኔ ጋር ቆይና የደስታ ዘመን አሳልፍ ስትል በማራኪ ድምጽ ጋበዘችኝ። ስሜቴ አልተነሳሳም፣ አልከጀልኳትም ብል የውሸት ውሸት ይሆናል፣ ግን አልተሸነፍኩላትም። መጓዝ ያለብህን ጉዞ የሚያስቋርጡ፣ መታገል ያለብህን ትግል የሚያደናቅፉ፣ ከዓላማ የሚያስወጡ፣ ቃል ኪዳን የሚያሳጥፉ፣ የሰው ኑሮ ልኑር ሰው ልሁን ክብሬን ላስከብር ስትል በወኔ ላይ በረዶ የሚነሰንሱ መኖራቸውን ለመረዳት በቅቻለሁ። ዞር በይልኝ ልውጣ አልኳት ባላወላወለ ድምጽ። ከቆንጆ ሴት ወደ አንበሳነት ተለወጠች። ዝምብ አንበሳ አይሆንብህ የተባልኩት ታወሰኝ። ወግድ ብዬ አንበሳውን በግሬድ መታው ስቃጣ ተለውጦ ፌንጣ ሆነ። ከት ብዬ ስቄ ወዲያውም ሳልስቅ ብዙ ጊዜ ማሳለፌን ተገንዝቤ በሩን ከፍቼ ከስልጣን ከርስ ወጣው። ምዕራፍ 13 የሸፈተ ጆሮ ፍለጋ። እንኳን ደህና መጣህ ሲል ጉዞዬን ሲጀምር ያገኘሁት ጭንቅላት ተቀበለኝ። እንኳን ደህና ቆየኸኝ ወፍረሃል። ከት ብሎ ሳቀ። ስለከሳህ አይንህ ሁሉ አተልቆብህ ነው። የሞተ እኮ አይከሳም አይወፍርም። ጆሮህን ፍለጋ ነው የተመለስክ? የረሳሁት ጆሮዬ ትዝ አለኝ። አዎ አንተንም ለማየት አልኩና መዋሸቱን ስላልወደድኩ እዚህ መምጣቴንም አላወቅኩ አልኩት። ጉዞ ስትጨርስ ከጀመርክበት ትመለሳለህ አለኝ። ለውጥ እድገት የለማ አለ። በዙሪያ ጥምጥም ተመክሮ ይገበያል። አዛውንት ሕፃን ይሆናሉ። ጆሮዬ ደህና ሰነበተ? ልንደርስ አይደል ታየዋለህ አለኝና ቀጠል አድርጎም ጉዞ እንዴት ነበር ሲል ጠየቀ። አሃ ብትሞትም ለዜና መጓጓትህ አልቀረ አልኩት በፈገግታ። አንጎላችን በድን ባለመሆኑ የተገደል ብንሞትም የማወቅ ፍላጎታችን አይሞትም። ታዲያ ላጫውትህ? በጣም እንጂ አለኝ እየሳቀ። ጆሮ ይጠብቀኝ አልኩትና ከጎዳናው ጥግ ቁጭ ብዬ እግሬን ስዘረጋ እሱም እግሮቼ ላይ አርፎ ስለ ጉዞዬ በዝርዝር አወራሁት። ስጨርስ ጨረቃዋ ትዝ ብላኝ ቀና ብዬ ብመለከት አጣኋት። ታዲያስ አልኩት። ግሩም ጉዞ አለኝ በጥሞና። ከስልጣን ማምለጥ የቻልከው ባትፈልግ መሆን አለበት። እንዴት? ብስጭትም መገረምም ተሰማኝ። ስንት ተሰቃይቼ ስልጣን ያቀፈችውን አትለቅም። ሳትገማ ሳትበሰብስ አትተውም። አንተ ነህ ተወችህ የማትተነህ ብላ ብቻ ነው እንዴት የእንዴት ልክፍቴ እንደገና ተቀስቀሶ ስታቅፍህ ስታይህ ይዘትህ አላስደሰታትም ማለት ነው ለስልጣን ብቁ ለመሆን ምን ያሻል በተለይ በእኛ ሀገር ጨካኝ አውሬ መሆንን ነፍሰ ገዳይ ህሊና ቢስ ከስልጣን ሌላ ፍቅር የሌለው ለስልጣን ሁሉን ለማድረግ ዝግጁ የሆነ ዋሾ ገዳይ እናቱን ጓዱን ወገኑን አራጅ በወገኑ የደም እንባ መታጠብ የሚያረካው የሬሳ ክምር መብዛቱ የሚያመረቅ ነው ከሁሉም በላይ ደግሞ ለስልጣን ሲል ህይወቱን ለመስጠት ዝግጁ የሆነ ከስልጣን የተነጠፈው ወደ ሐራሬ ሮጠ እንጂ መች ሞተላት ስትሸሸው ነዋ ጥላው አዲስ ፍቅረኛ ማያዟን ሲረዳ ፍቅራቸው እፍ ባለበት ጊዜማ ስንቱን ፈጀላት አይደል እኛንስ እዚህ ምን አመጣን ብለ ቆጨህ አለኝ እየሳቀ ስልጣን ብለህ ያያቸውን አውሬዎች ከመምሰል ቢቀርብህ አይሻልም በመስማማት ራሴን ነቀነቅኩ ጭንቅላቱ ከግሬ ተነሳ እኔም ተነስቼ ጆሮዬን ፍለጋ መጓዝ ጀመር ጭንቅላቶች ተለጣፊ የሆኑ የሰውነት ክፍሎች የግጥምጥም ሰዎች በሴት አካል ላይ የተለጠፉ የወንድ ራሶች ጭንቅላቶች በእጆቻቸው ይዘው የሚጓዙ ጭንቅላት የለሽ ሰዎች ላይታች የሚሉ ባለቤት አልባ እግሮች በመንገድ ይተራመሱ ነበር ከመላሶች ግርግዳ ደረስንና የደራ ወሪያቸው አንድ ጆሮዬን ሰነጠቀው ጆሮዬ ከመላሶች ግርግዳ የመሃሉን ቦታ ይዞ ፋፍቶ አየሁት ጆሮዬን መልሱልኝ አልኩ የምን ጆሮ አለ አንድ መላስ የማን ጆሮ አለ ሌላው ጥሎት የሄደውን ዛሬ ጠያቂ ማን ያረጋው አለች ሌላ ምላስ ቃላችሁን አትርሱ እንጂ አልኩ ባቤቱታ ድምጽ ተጠቅመንበትን መልስልሃለን አላላችሁም ነበር እንዴ ቃል ነው አየር አለ አንዱ ምላስ ባዶ አለ ሌላ ትርፍ የማይቀረጥ አለች ሌላ የሚያስቆርጥ የሚያስቀጣ አለ ጭንቅላቱ ምላሶች ጸጣሉ ጆሮህን ጥራው አለ ጭንቅላቱ ና አልኩት ወደ እኔ የመጣው ከመቶ ባላነሱ ምላሶች ከተላሰ ከተሳመ በኋላ ነው ከኔ መለጠፉ ቅር ያለው መሰለኝ ስጋ ባዳ ነው የሚለው አባባል ታወሰኝ ምላሶችን ተሰናብቼ ስላልሰሙኝ መልስ ሳይሰጡኝ ከግድግዳው ራቅ ወዴት አልኩት ጭንቅላቱን ምን አውቄ አለኝ ያመጣህ ይመልስህ እንጂ ጉደኛውን ከረጅም ጊዜ በኋላ አስታውሼ ወይሱ ወይ ህሊናህ አለኝ ጭንቅላቱ ህሊናዬ ከኔ አለ ጉደኛውም ተመሳሳይ ሊሆን ይችላል ህሊናዬ ባይተመስሎ ይሆናላ የራሴው ህሊና ነዋ ሲያንከራትተኝ የከረመ የሚናገር አይጥ አለ ጭንቅላቱ እየሳቀ የሚናገር የተቆረጠ ጭንቅላት አልኩ በበኩሌ ትክክል አለኝ የሐሳቤን አቅጣጫ ተከትሎ ህልም ነዋ ምን ሌላ ሊሆን ይችላል ማለቂያ አለው ተኝቶ ለሚያልሙት ሁሌም ማብቂያ አለው የህሊና ጉዞ የነሳ ጥረት ሰውነትን ለማስረገጥ መፍጨርጨር ተሳክቶልኛል ምን አውቄ እኔ የህልም ጭንቅላት ነኝ ከጉዞህ መማርህን አንተው ነህ ልታውቀው የምትችለው ብዙ ተምሬያለሁ አንድ እርምጃ ወደፊት አለ ህሊናን ማዳመጥ ማስፈለጉን አውቄዋለሁ ሁሌም ይህም ሌላ እርምጃ አለኝ ማሰብ ሰው መሆን ክብርን መጠበቅ አለመነጠፍ አለመጎንበስ ለፍትህ መቆም አልኩ ግሩም እንጂ ደንና ፍጥሮች በሞላ በጭካኔ መጠቃት እንደሌለባቸውም ተመርያለሁ ያምባገነኖች የቅጥረኞች የካህዲዎች የነፍሰ ገዳዮች የባርነት ኑሮ ወዶ ተሸካሚዎች ሁሉ መጨረሻቸው ዘላለማዊ ታሪካዊ ውርደት መሆኑን ማወቄንም ነገርኩት ፍርሃታችን ዝምቡን አንበሳና ዝሆን ሊያሳክል እንደሚችል መረዳቴን ገለጽኩለት ፍርሃትን ማሸነፍ የሰውነት መጀመሪያ መለያ ነው አለኝ የማይፈራ አለ የለም ግን ለፍርሃቱ የማይገዛ ሰብእናውን አያጣም አለኝ ስልጣን አሳሳች ናት ቆንጆዋ ሴት ትዝ ብላኝ የእሬት ማር በሽቶ የታጠበ አስከሬን እርግብ መሳይ ባብ ናት በሕዝብ ልዕልና ካልተገደለች አጥፊ ትሆናለች እንደኔ ሳትጓዝ ሁሉ ላውቀዋል የሕይወትና ሞት አጥር አልፊ አይደል አንተ እኮ ለዚያ ገና አልበቃህም ሞቼ ነበር አልኩ የበደን ኑሮዬ ትዝ ብሎኝ የቁም ሞት ሲለኝ ተስማማ ወጣቶቹ ተሰልፈው ሲረሸኑ እነሱ ቢራ እየጠጡ በግዮን በሂልተን ሰርግ እየደገሱ ያገኛቸው አይነት ባፍ ተቆርቋሪ መሳዮች የተግባር ኢምንቶች የጓዳም በሶች የአደባባይ ጥንቸሎች ጉፋያዎች የቁም ሞት ህይወት አይረባም ለሰብእና ለክብር ያው ትግል አልቀረም ሁሌም ጦርነት ሰላም የጦርነት ውጤት ነው መብት ራሱ የትግል ፍሬ ነው ልጅ ሲወለድ ራሱ እናት ስንት ደክማ በመተሰቃይታ ነው ጥንባንሳ ሞራ በብዛት ባንዣበበበት የምታገኘው ሬሳና በድን የገማን ስጋ ነው ለመብት ለሰብእና ለክብር መዋጋት እኮ አይነታ የሰላም አርበኛ መሆን ነው ይህንን አትዘንጋ ሲል መከረኝ የጦርነቱ አዙሪት መቼ ሊያበቃ የሰውን ሰብእናና ክብር የሚገፉ ጭቆና አውሬዎች ሲወገዱ ብቻ ነው ምንኛ ሰላም ሰፈነ ተብሎ ቢጮህ ጭቆና ባለበት ጦርነት መስፋፋቱ አይቀርም አገሪቱ በሞላ በቁማቸው በሞቱ ፍጥሮች ካልተሞላች በስተቀር አለኝ ትግል አልኩ በሐሳብ ተውጬ አሁን ትግል ከጅቡ ከተኩላው ከቀበሮው ከደራጎኑ ከሰው መሳይ አውሬው ከራስህም ድክመት ጋር ትግል ሞትን ማሸነፍ መከበር ለመሞት ስትቆርጥ ብቻ ነው አለኝ በመሞት ህይወት አልኩ በትግል መሞት ህይወት ካውሬነት መለየት ታሪክ መስራት ሰው መሆን አለኝ ስጋ ደካማ ነው አልኩ ሳላስበው ፈራሽ ነው መከራን ተጋትሮ ያሸንፋል ግን መቁረጥ መጠንከር አለበት ከደራጎኑ ከርስ ገብቶ የደም ስሩን ለመበጠስ መድፈር አለበት ከስልጣን አፍ መርዘኛ ምላሶቿን ለመቁረጥ መቻል ከባድ ስራ አማራጭ የሌለው የሰው ግዳጅ የሁሉም ግዳጅ የህብረቱ ስራ ባንጻሩም በየግል ሁሉም የድርሻውን እንዲሰራ የሚጠይቅ አለኝ እግሮቹ ወደ ኋላ ሊሄዱ እየፈለጉ እሱ ወደፊት ሊሄድ ከጅሎ በጭንቅ ላይ ካለሰው ደረሰ ያለየለት ጉዞ አለ ጭንቅላቱ ሰውየውን እንዳለፈ ነው ያቅጣጫ ምርጫ ችግር የመገነጣጠል መብት አልኩ የመለያየት ውጤት ነው እግሮች ወደ ኋላ ራስ ወደፊት ጉዞ የለ ቀጥ መውደቅ መንኮታኮት በዚህ አይነት እየተወያየን ተጉዘን ከጎዳናው መጨረሻ ላይ ደረስን ከዚህስ ወዲያ ስል ጠየቅኩት እኛም አናቀው ክልል ነው ልንገባበት አንችልም የጉዞህ ማብቂያ መውጫህ ሊሆን ይችላል ከጭንቅላቱ ጓዴ ጋር ተሳስመን ተለያየን። ወደ ጨለማው ክልል ከመግባቴም በፊት አትርሳ ፍራት አሸንፎህ ሰብእናህን አያሳጣ ሲለኝ ሰማሁት። አያሳጣኝም ስል በልቤ ቃል ገባሁ። ምዕራፍ 14 አጋልጥ ተጋለጥ። ጥቅጥቅ ካለው ጨለማ እግሬ ገባ እንዳለ እጆች ጨመደዱኝ ጎተቱኝ። ሁለት ሶስት ቡጢ በፊቴ ላይ አረፈ። ምንም ማየት አልቻልኩም። ለመከላከልም ሳልበቃ ደብዳቤዎቹ ቀጥቅጠው ራሴን እንድስት አደረጉኝ። ስነቃ ባልጋዬ ላይ መሆኔን አየሁ። የናፈቀችኝ መኖሪያ ክፍሌ ያው እንደ ድሮዋ ናት። ደስ አለኝ። ጉደኛውን ባይኔ ብፈልገው አጣሁት። ጉደኛው ለጉዞ የወሰደኝ ጠዋት የለበስኩትን ልብስ እንደ ለበስኩኝ ነኝ። አሮጌ የጠረጴዛ ሰዓቴን ባይ ከጠዋቱ 3 ሰዓት መሆኑን ተረዳሁ። ሬዲዮኔን ከፈትኩ። የእሁድ ጠዋት ፕሮግራም እየቀጠለ ነበር። ስቃዥ ነበር ወይስ ሌላ ሌላ እሁድ? ቀኑን ለማወቅ ጓጓሁ። የጄን ሰዓት ላይብል አጣሁት። ከአልጋዬ ተነስቼ እንደቆምኩ በሩ በኃይል ተንኳኳ። ክፈት የሚል አስፈሪ ድምፅ ሰማሁ። ብርክ ያዘኝ። ክፈት! በሩ እስኪገነጠል ይደበደባል። ስፈራስቸር በሩን ከፈትኩ። 4 የታጠቁ ወታደሮች ጠመንጃቸውን ደግነው ገቡ። እጅ ወደ ላይ አለኝ አንዱ። እጄ በራሱ ወደ ላይ ተወነጨፈ። ተራማጅ የሚሉትን የካኪ ልብስ የለበሰ ቀጭን ቀይ ሰው ተከትሏቸው ገባ። ቁጭ በል አለኝ ሰውየው። አለቃቸው ይመስላል። የደህንነት አባል መሆኑን ተረዳው። ካቢኔ ጸጥታ፣ ሐልዋ ሳውራ፣ ባዶ 6 የሁሉም ጠረናቸው አንድ፣ የደም የቁስል የመቃብር አፈር የሞት ሽታ። ወንበር ስቤ ተቀመጥኩ። ወታደሮቹ ከጎንጎኔ ቆሙ። የት ነበርክ? አለና ቀጭኑ ሲቪል አጮለኝ። አይኔ እንባ ቀረረ። ጉንጬ አቃጠለኝ። ከቤቴ ውሸታም አለኝ በንቀት ድምፅ። ወንበር ሳበና ከፊት ለፊቴ ተቀመጠ። ጉዞ ሄደህ ነበር ጭራሽ ስል ካድኩ። ውሸታም አለኝ እንደገና። በርህን ስንደበድብ ሰዓታት አልፈዋል። ታዲያ መች ከውጭ መጣሁ? ተኝቼ ነበር። ስታልም ነበራ ይሆናል። ማን ፈቅዶልህ አለኝ በቁጣ። ህልም መች ተከለከለ? ወንጀለኛ መቅጫ ሕግ ማሻሻያ አንቀጽ 46 በሕይወትህ ከተደሰትክ ህልምን ምን አመጣው? ያለፈው አስፈርቶኝ ቢያቃዠኝስ? ምን አይነት ቅዠት! እንዴት ምን አይነት ቅዠት ስል ጠየቅኩ ግራ ተጋብቼ። አብዮታዊ፣ አድሃሪ፣ ገንቢ፣ አፍራሽ፣ አንቂ፣ አቆርቋሽ፣ ዓለም አቀፋዊ ብሔረተኛ፣ ኢትዮጵያዊ፣ የክልል ፈረንጅ፣ ጥቁር፣ ሶሻሊስት፣ ካፒታሊስት፣ ምን አይነት ቅዠት? ተራ ቅዠት። የቅዠት ተራ የለውም። በዛሬ ከተደሰትክ እንደ ጸረ አብዮተኛ ማለም ባልተገባህ፣ በወዛደራዊ ንቃትና ብሔረተኛነት በሰላም መረጋጋት ብትታነጽ ደግሞ ለቅዠት ባልተጋለጥ፣ ጸረ አብዮተኛ ጸረ ሰላም መሆንክን አታምንም? አላምንም። ራስክን አጋልጠህ ተባባሪዎችን ጠቁመህ ከህዝብ ይቅርታ አትጠይቅም? ምን አጥፍቼ ለመጸጸት ንስሐ ለመግባት ማጥፋት መቼ ያሻል? ለመቀጣትስ ጥፋተኛ መሆን ይገባል ያለህ ማን ነው? ታዲያ ብዬ ሲጀምር አቋረጠኝ። ታዲያ የለውም አለኝ። አጠፋህ አላጠፋህ መንግስት ይቀጣህ መቀበል አለብህ። መንግስት አጠፋ ሲል አው ማለት ይተበቀብሃል። ከመንግስት ፍላጎትና ውሳኔዎች አንተ አንተነት የለህም። ጭራሽ የማልቀበለው ነው ስል ፈርጠም ብዬ ተቃወምኩ። የመንግስት ህጋዊነቱ እኛን ህዝቦች እንወስናለን እንጂ ክላሽን አምላኩ የኔን እኔነት ሊወስን አይችልም። የለየልህ ስርዓት አልበኛ ጸራቢዎት ጸረ ሰላም ጸረ ክልል እናሳይሃለን አለኝ ሲቪሉ። አራቱ ወታደሮች በሰደፍ ቀጠቀጡኝ፣ በሳንጃ ወጉኝ፣ ተለተሉኝ፣ አስጮሁኝ። ራሴን ስስት ውሃ እያፈሰሱብኝ እያነቁኝ እንደገና ስቃዬ ስቃያት አሳዩኝ። አላምንም አልቀበልም ፋሽስት ገንጣይ እያልኩ ባለኝ ትንፋሽ ማውገዝ በመቀጠሌ ድብደባውና ስቃዩ አላቆመም። የመጨረሻዬ ነው ብዬ ገመትኩ። ከተዘረፍኩበት ወለል እያገላበጡ አሰቃዩኝ፣ ከሞት አፋፍ አደረሱኝ። አሁንስ ጸረ አብዮት ጸረ ሰላም መሆንህን የመንግሥት ተገዢ መሆንህን አትቀበልም እያለ ሲቪሉ ሲጠይቅ ተሰማኝ። ባለኝ የመጨረሻ ትንፋሽ አልቀበልም ሰው ነኝ ኢትዮጵያዊ አልኩት። ጨርሰው ሲል ተሰማኝ። ቀዝቃዛ ብረት የጭንቅላቴን ጀርባ ሲነካ ተሰማኝ። አልፈራሁም። በቅርቡ ሟቹን ጭንቅላት ጓዴን መገናኘቱ ታየኝ። ጆሮዬን ያደነቆረ ተኩስ ሰማሁ። በመሞት ፈንታ ነቃሁ። በክፍሌ ካልጋዬ ላይ አልቆሰልኩ አልደማሁ። ጉደኛው ከጉርጓዱ አጠገብ ሆኖ ሲመለከተኝ አየሁት። በደስታ ስጠራው ከጉርጓዱ ገባ። ሬዲዮኔን ከፈትኩ። የእሁድ ጠዋት ፕሮግራም። ተነስቼ የክፍሌን በር ከፈትኩ። ማንም ሰው አልነበረም። የእጅን ሰዓት ባይ ቀኑ ጉደኛው ለጉዞ የወሰደኝ ቀን ሆኖ አገኘሁት። እሁድ። ረዥሙ ጉዞ ህል ወይ ሌላ። በግድግዳዬ የሰቀልኩት ቀዳዳ ሰፌድ ቀዳዳዋን ጨረቃ መስሎ ታየኝ። ሬዲዮኑ ሙዚቃውን አቋርጦ ጸረ ቻርተር ጸረ ሰላም ጸረ ክልል ኃይሎች ጨልሞባቸዋል የሚል ሀተታ ማንበብ ጀመረ። የማውቀው የለመድኩት ሆነና እርካታ ተሰማኝ። ሰው የለመደውን ሰይጣን ቢጠላውም ካለመደው መልአክ ሊመርጥ ይችላል ተብሎ የለ። ህልም ሆነ ሌላ ሕይወቴ መቀየሩ ተሰማኝ። እንደ ሰው ቀሪውን ሕይወቴን ለማካሄድ ወሰንኩ። የፋኖ ተሰማራ መዝሙር ስልት ተሰማኝ። ሰው ነኝ ኢትዮጵያዊ። ጥንካሬ ተሰማኝ። ተጫጭኖኝ የነበረው የፍርሃት ዛር የለቀቀኝና የማያፈን የማይቆረፍድ ቆዳ የተላበስኩ መሰለኝ። እናንት ሰማዕታት ማሩኝ። ሕይወቴን ላገሬ ለወገኔ ለግሼ እክሳለሁ ስል በጠባቧ ክፍሌ ለታጋዮች ለሰማዕታት ለአገሬ ለወገኔ ለራሴ ቃል ገባው። ቀዳዳው ሰፌድ ፈገግ ያለ መሰለኝ። ጉደኛውም ከጉርጓዱ ወጥቶ አይቶኝ ተመለሰ። ተፈጸመ። የደራሲው መደምደሚያ። ደራሲው በስሙ መጽሐፍ መታተሙን ባለመፈለጉ በስሜ አሳትሜዋለሁ ብዬ ነበር። ደራሲው ያልኩት ጸሐፊው እኔ ባለመሆኔ ነው። ቀዳዳ ጨረቃን እነሆ አነበባችኋት። ርዕሷ ለምን ቀዳዳ ጨረቃ እንደተባለም ለእኔም ግልጽ አይደለም። በአገራችን አለደራሲው ፈቃድ መተርጎም ማባዛት መሸጥ መታሰቢያነት መለገስ የተለመደ ቢሆንም በበኩሌ የደራሲውን ርዕስ እንዳለ ሳልቀይር አቅርቤያለሁ። ታሪኩ ቀይ ነው አረንጓዴ ወይስ ቢጫ? እናንተው ፍረዱ። ደራሲውም ሳንሱሩም ተገለውበታል። በበኩሌ ቀዳዳ ጨረቃ ግራ አጋብታኛለች። ሁሉም አንድ ናቸው ካልተባለ በስተቀር የመንግስቱንም የለገሰንም ዘመን አደባልቃ አጣምራ ይዛለች። ቀዳዳ ጨረቃ የሚንሳፈፍ የሚናገር ጭንቅላት የሙታን ቡና ቤት ድራጎን የቡንዳን ጋብቻ ለፍላፊ ቁጥቋጦ ወዘተ። በበኩሌ እነዚህ ሁሉ በአገራችን ከታዩት ጉዶች ከመንግስቱ እስከ 50 ለቃ ተሾመ ከለገሰ እስከ ታምራት ከመላኩ እስከ ወዲ አፈወርቂ ወዘተ ካሉት ጋር ሲነጻጸሩ አውሬነታቸው አስገራሚነታቸው ወዘተ ደብዘዝ ብሎብኛል። የሽብሩን ዘመን የሚያቆጥን ቀዳዳ ጨረቃን አንበው እንዲተቹ ጠይቂያቸው የቀዳዳ ጨረቃ ዓለም ከኛው ይሻላል ብለውኛል። የኔው የራሴን ልጅ ባስነበባት ስትስቅ ቆይታ ድራጎኑ ከለገሰ ሲነጻጸር ለዘብተኛ ነው ብላኛለች። ግራ ያጋባል አይደል? በበኩሌ ለሟች የገባውትን ቃል ጠብቄያለሁ። ከመላሶች እለያለሁ። ቃል አየር ባዶ አይደለም። ቃል ነው። ክቡር ቅዱስ የሰው ማንነት ሚዛኑ መለያ። ኢትዮጵያዊ ነኝ ማለት ባዶ ቃል አይደለም። ግዳጅ አዘል ነው። ሰውነትን ክብርነትን አንጸባራቂ አፍአዊ ሳይሆን ውስጣዊ በተግባር ተንጸባራቂ ኢትዮጵያዊ ነን ይያሉ የዚህኑ ግዳጅ የማይቀበሉ በአፍአዊ ልፈፋ ተወስነው ካውሬነት የማይለዩ ሁሉ ኢትዮጵያዊ አይደሉም። እገሌ ገሌ ማለቱ አያሻም። የቁሙታን ወራዶች ቅርሻቶች አውሬዎች ናቸው። ማንንም ማቃቸው አለ። ቀዳዳ ጨረቃ ይህንንና ሌላም የምትል መሰለኝ። ልሳሳት እችላለሁ። ባነበብኳት ቁጥር መልእክቷ ሌላ እየሆነብኝ። ለእናንተስ ደራሲው ሌላ የህፃናት መጽሐፍ ጽፏል? አልነገረኝም። እድሉ አጋጥሞኝ ለመሰል ጉዞ የሚጋብዝ ጉደኛው ካጋጠመኝ ደራሲውን እጠይቅና መልሱን አካፍላችኋለሁ። በነገራችን ላይ ቀዳዳ ጨረቃን ከ12 ዓመት በላይ ያለው ሰው ቢያነባት ጭራሽ አትገባውም ይላል ደራሲው። ለዚህ ይሆን ግራ ይገባኝ? እናንተስ እስቲ አስተያየታችሁን ለግሱኝ። በበኩሌ ትሻልን ስንል የባሰችው ስለመጣችብኝ አንገቴን ለለየላቸው አራጆች ማቅረቡ ስለማይቃጣኝ ቀዳዳ ጨረቃ የኔ ድርሰት ሳትሆን የሟች ደራሲ ጽሑፍ መሆኗ ይታወቅልኝ ይላለሁ። ከፍራቴ ባልለቀቅም ቅሉ ሰላም የሚባለው ጦርነት ዴሞክራሲ የተባለው ያው አለቀን ያለ አፋኝ እርግማን መሆኑን አላጣሁትም። ደህና ቆዩኝ። በየክልላችሁ ብል ፖለቲካ ይሆን አደራ ኢትዮጵያን አትርሱ ብዬ ለደምደም። ሐማቱማ የካቲት 1985 ዓመተ ምህረት ተክላላ ፕሮግራማችን በዚህ ተጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ